የመጀመሪያዋ ጽሁፍ ልካቴ ተከትለዋል። ሰፌ ለግሩፕ ውስጥ ተካትነባቸው አንዳንዶቹ አዳደለም እውነተኛውን ጸሐፊ ነገረን ምናምን የሚሉ ነገሮች መጡ። ከዛ እንግዲህ እነሱንም ለማሳመን ይሁን ምን ይሁን አላውቅም፣ በተከታታይ ሶስት አራት የሚሆኑ ሰፌ አቀረብኩኝ። አንዳንዴ እንደውም ቪዲዮ ሁሉ ለማየት ፈልገው ነበር ስጽፍ በስል
በነሲስና ባለም ዙሪያ የብርካታ ሀገሮች ከተሞች እንደ ድጃፍ በተዘጉበት ከሁለት ሳምንታት በፊት በተሰናበተው የአውሮፓውያኑ 2020 ካጨናቂው ሁኔታና ግራንድ አጋባን ከዘለቀው በኮቪድ-19 ወረርሽኝ ውስጥ ከነበረው ያኗኗር ዘይቤ ወይም ኑሮ አሻግሮ ያለውን ህይወት ለዛ የሚፈነጥቁ ሀሳብ ወለድ አጫጭር ታሪኮች ለአማርኛ ለመጀመሪያ ጊዜ ብዕሩን ያሟሸ ደራሲ ነው። ከዚህ ቀደም ሶስት ከፍ ያለ ግምት የተሰጣቸው ዳጎስ ያሉ ታሪክ አዘል የፎቶ መጽሐፍ በእንግሊዝኛ ጽፏል። ደራሲና የፎቶ ጥበብ ባለሙያው እንግዳዬ ሱባለ መዓዛ እንደ ቀደሙት ስራዎቹ ሁሉ ዛሬም ስለ መጽሐፉ ልቃቂት እንዲሁም ስለ ድርሰትና ህይወት ሊያወጋን ብቅ ብሏል።
ከናጥልኝ በቅድሚያ ወደ ስቱዲዮአችን እንኳን ደህና መጣህ ለነበር ለካ ስቱዲዮ አይደለም ያለ ነው። ማንኛውም እንኳን በድጋሚ ተገናኘን።
እንደ ድሮ ሪዮ የነጥ ቼፕ ስቱዲዮ ባትቀበሉኝም ያው እንግዲህ ለም ቨርቹዋል ስቱዲዮ ውስጥ መጣሁኝ። በኦንላይን ተገናኝተናል። አመሰግናለሁ።
በኢንተርኔት መስኮት ተገናኝተናል። አንተ በአካባቢያችን የምትኖርም በመሆን ከዚህ ቀደም ሁለት ሶስትም ጊዜ የተለያዩ ስራዎች አደጋግመህ በአጭር ጊዜ ውስጥ በጻፍካቸው መጽሐፍቶች ምክንያት ወደ ስቱዲያችን ብቅ ብለህ ውይይቶችን አድርገናል። ኢትዮጵያ ኢንስፓይሪንግ ጆርኒ፣ አሰንዲንግ ቱ ሄቨን፣ እንዲሁም አዲስ አበባ የተባሉ ሶስት የኮፊ ቴብል የሚባለው መጽሐፍ ዘርፍ ጥንታዊ የኢትዮጵያ ታሪክን የሚመለከቱ በፎቶግራፊ የተደገፉ መጽሐፍት ነበር ከዚህ ቀደም የደረስከው። ዛሬ ለየት ባለ ሌላ መጽሐፍ የተገናኘ ነው። ለየት የሚለው የመጽሐፉ ጥነት ብቻ ሳይሆን የጻፍክበትም የስነ ጽሁፍ ዘርፍ ልቃቂት የምትሰኝ ልቦለድ መጽሐፍ ስለ ነው የመጀመሪያ መሆኑን ለአድማጮቻችን ቀደም ብዬ አስታውቃለሁ። በአማርኛ ልቦለድ ብዕርህን ስታሟሽ ልቃቂት እንዴት ብቅ አለች?
ልቃቂት እንግዲህ ያው እንዳልከው በአማርኛ ነች፣ ሌሎች በእንግሊዝኛ ነው የተጻፉት ለአሁን እንደገለጽከው። ነገር ግን አወላለዷም አመጣጧም በእነዚህ በሶስት መጽሐፎች የተነሳ ነው ለማለት እችላለሁ። ምክንያቱም ሀሳቡ የመጣው አሰንዲንግ ሌቨን የሚባለውን መጽሐፍ ሚኒሶታ ዛሬ 11 ወር አካባቢ ለማስመረቅ የሄድን ጊዜ ነው። ያን ጊዜ የስነ ጽሁፍ ሰዎች ናቸው ግሩፑም የጠራኝም የጋበዘኝም የስነ ጽሁፍ ግሩፕ ነበረ። እንግዲህ ከእነሱ ጋር መቀላቀል እና መጫወት ስጀምር እንደዚህ አይነት ነገሮችንም መገፋፋት ጀመሩ። እኔም አንድ ሁለት ጽፌ ስልክላቸው መጀመሪያ ያው ይሄ ውሸት ነው የመጀመሪያ አይደለም አጭበርባሪ ምናምን የሚሉ ነገሮች መጡ። እንግዲህ ከዛ በትንሽ ጊዜ ውስጥ ነው በ4-5 ወይ በ6 ሳምንት ውስጥ ነው ትራዱም ታሪኮች ተጽፈው መጽሐፍ ደረጃ የደረሱት ማለት ነው።
ግሩም ልቃቂት መጽሐፍ ከመሆኗ በፊት ገና የመጀመሪያዎቹን ድርሰቶችን ቀደም ብለህ እንዳልከው የጓደኛሞች ማህበርን ብለው ጥቂት ሰዎች ሆናችሁ የምትናበቡበት መድረክ ላይ የነበረውን ምላሽ የጓደኞችህን ግርምት ከጠበቁት ውጪ መሆኑን ከዚህ ቀደም አማርኛ መጽሐፍ አይደለም ምንም አይነት ድርሰት ጽፋ አለማወቅ እነኝነኝ ሁሉ ተጨማምረው የተለየ ስሜት እንደፈጠረ የነበረውን ሂደት የመከታተል እድል ነበረኝ። ልቃቂትና ሌሎችም ውሎች በሚል 11 የተለያዩ አጫጭር ልቦለድ ታሪኮች ያሉበት መጽሐፍ ቤታችንን ዘግተን መደበኛ ስራችንንም አብዛኞቻችን ከቤታችን ወደ ሰሉ ሰራበት ያንተ ስራ ቀድሞውንም በህግበት በፈለክበት ቦታ የሚሰራ አይነት መሆኑን አስታውሳለሁ። ነገር ግን ሙሉ በሙሉ ቤት ውስጥ በነበርንበት ጊዜ ውስጥ ነው የጻፍከው። አስፈሪ አሳሳቢ ሁኔታ ነበር ኮቪድ-19 ፈጥሮ የነበረው የቀደመውን 2020ን አብዛኛውን ጊዜ አብዛኛውን ወራት ማለት ይቻላል ህይወታችን ይዞ የነበረበት ጊዜ። ጫን ባለ ስሜት ነው ብዙዎች ያሳለፉት። ስራቸው የተበላሸባቸው፣ ንግዳቸው የተቋረጠ፣ ብዙ ችግር የገጠማቸው ሰዎች በህይወት ፈተና የገጠማቸው አጥቶች እንደሆነ እናውቃለን። እንዲህ ያለ ጊዜ ውስጥም ግን መልካም ነገር ሊሰራ የሚችል መሆኑን ያሳየ ይመስለኛል። ስለመጻፍ ይዘትና ሌሎች ቁም ነገሮች ከመካፈላችን በፊት በተለይ ደግሞ በዚህ ጊዜ መጻፍ ምንም እንኳን አመቺነትንም የፈጠረ አጋጣሚ ቢኖርም እስኪ ስለሱ ደግሞ አጫውተን።
አዎ፣ መቼም አሁን እንደገለጽከው ነው ጊዜው በጣም ከባድ ጊዜ ነው። እንኳን እኛ ከኛም በፊት ከዛም በፊት የነበሩ ሰዎች አይተውት የማያውቁት ህይወት ነው እየኖርን ያለ ነው። ከባድ ነው። ከቤታችን ወጥተን እንኳ ምንም ማድረግ የማንችልበት ጊዜ ውስጥ ነው ያለ ነው። ነገር ግን በዛም ውስጥ የስራው የሩጫው ህይወት ትንሽ ቀነስ አድርጎልናል። እሱም የሚዋሽ ነገር አይደለም እና ቤት ውስጥ በመቀመጥ ከቤት ነው የምንሰራው፣ ከቤት ነው ሁሉን ነገር የምናደርገው። በዛው የተነሳ ደግሞ ያው ከስራ በኋላ ጊዜ ማሳለፊያ ወይ ቴሌቪዥን ነው ወይ ማንበብ ነው ወይ መጽሐፍ ነው እና ትንሽ ጊዜ ፈጥሮናል። ያ ጊዜ በመፈጠሩ ነው እንግዲህ ንቃቂትም ታስባ ተጽፋ እንደዚህ ታትማ እዚህ ደረጃ የደረሰች።
መልካም
ከርሰቶች አንዳንዱን እያነሳሳልን የምንወያይ እና ኒዌ በሚል ርሰት ውስጥ ግራካሶ የተባለውን አካባቢ ቆቦራ እያ የበቆሎ ሻጫን እና ኒየን ህይወት ጉምሮ ፈተናዋን ሰላምን በሌሎች መታገዝን መልሶ ደግሞ ለሌሎች ማካፈልን ፍቅርና ቸርነት የሚታይበት ህይወት በጣም ብዙም ያልተመቸ ህይወት ውስጥ ሆነው እንኳን ሰዎች እንዴት እንደሚኖሩ የሚያሳይ ታሪክ እናያለን። በስዬ ብርቄ ነጠላ ውስጥ አብዮቱንና ሎት ያለፈውን የስነ ልቦና ጠባሳ እንመለከታለን። የቀይ ሽብር የዘመን ብዙ ወጣቶች የተገደሉበትም አንዲት እናት ጨቅላ ልጃቸውን በነጠላቸው ለመሸፈን ለማሳለፍ እየሞከሩ በመንገድ ላይ በሚያልፉበት ጊዜ አይ የሚፈልጉትን ፈተና ከነጠላው አሻግሮ የተመለከተውና በአእምሮ ውስጥም ታትሞ የቀረውን ነገር ወደኋላ ተመልሶ ያሳየናል። እንደው ለአንባቢዎች ታሪኮችን ሳንቀማ በርካታ ርዕሰ ጉዳዮች ይልቁንም ደግሞ በአብዛኛው ተራውን የአንድ ኢትዮጵያዊ ህይወት የሚመለከቱ ታሪኮች ነው በርብረ በልቦለድ መልክ ያቀረብከው። አንደኛ ብዙ አመት እዚህ ዩናይትድ ስቴትስ ውስጥ ነው የኖርከው። በልጅነትም የመጣኸው ለባህሉም ከአማርኛም እንድትርቅ ይጠበቃል እንዳልሆን ካውቃለሁ፣ ለባህልህም ቅርብ መሆንህን እረዳለሁ። የአማርኛውን ጉዳይ ኋላ ላይ እናነሳለን። እነኚህ ታሪኮች እንዴት መጡ? ብዙ ጊዜ የሚኖርበትን ውስጥ ያሉበትን ህይወት ነው ሰዎች የሚጽፉ፣ አንተ ግን ሌላ ቦታ ሌላ አለም ነው ያለው። እስኪ ተጫውተን።
ብዙ ነገሮች ነው እዚህ ላይ ያነሳው። ለምሳሌ እነናልዬን አንድ ሁለት ሶስቱን አንስታል። ገና ስንጀምር አንድ የነገርኩ ነገር ነበረ። እነዚህ ከዚህ በፊት የተጻፉ ሶስት መጽሐፎች የጉብኝት መጽሐፎች ናቸው። ብዙ ሪሰርች የሚያስፈልጋቸው ልብ ወለድ አይደሉም፣ እውነተኛ ታሪክ ላይ የተመሰረቱ ናቸው። ግን እነሱን ለመስራት በየቦታው ሙሉ ኢትዮጵያ ነው እንግዲህ መዞር የነበረብኝ ከአንዴም ሁለቴ ሶስቴ። በዛ ጊዜ ያየኋቸው ነገሮች ነበሩ። ለምሳሌ እናንዬን ካነሳ እናንዬ እውነተኛ ሰው ናት። ስሟ እናንዬ ላይሆን ይችላል። በቆሎ ሻጯ ቆቦራያ ያገኘኋት ከእሷ ጋር 10 ወይም 15 ደቂቃ ቁጭ ብዬ ያሳለፍኩት በዛ ላይ ተነስቶ የተጻፈ ነው። እንግዲህ በአሁን ባለው ሁኔታ የዛን አካባቢ ብዙ ዜና እንሰማለን። ግራካሶ ራያ፣ ቆቦራያ ወይም ደግሞ እንደ ማይጨው ምናምን የመሳሰሉትን ሴትዮዋ ታሪኳ መነሻ የሆነችው ታሪኩን ሙሉን አንባቢዎች ሲያነቡት ያዩታል። መጨረሻ ላይ የኢትዮጵያ ተምሳሌት ሆና ነው የምትገኘው። ፍቅር ያላት ምንም ዘርም ቦርደርም ብላ እማታይና ከሱ አልፋ ለሰው ፍቅር የምትሰጥ ሰው ናት። መጨረሻ መልእክቱ ይሄ ነው የማስበው። ግን ያው መልእክት ለአንባቢው ነው ጸሐፊው የሚያስበው፣ ለአንባቢውም ደግሞ የራሱ መልእክት ያገኛል ብዬ ነው የማስበው እዛ ውስጥ።
እንዲሁ ገፋ እናድርግና ታሪኮቹን ከአንባቢዎቹ ላለመቀማት አንባቢያን መጽሐፉን አንብቦ እንዲያገኝ የሚፈለግ በመሆኑ እሱም ላለመቀማት አለፍ አለፍ እያልኩ በሀሳብ ደረጃ አንተ የጻፍክበትንም መንፈስ በሚከተል መልኩ አነሳለሁ። እብዱ በተሰኘው ርዕስ ውስጥ የእብዱን ቀጠሮና የአምስት ቀናት ህይወትን የሚመለከት ነገር ታጫውተናለህ። በተለምዶ የእብድ ታሪክ የሩቅ የሚመስለን የማናውቀው ሁኔታ የሚመስለንን ያህል በደንብም ጠለቅ ባላለ ቀልድነት በበዛው የአንድ ወገኑን የተዛባ አስተሳሰብ ብቻ የሚያንጸባርቅ ሆኖ ነው የአእምሮ ህሙማን የሚሳሉት በገጸ ባህሪ በመድረክም ሆነ ማስና በኢትዮጵያ በሚሰሩ በአብዛኛው ሁሉንም አይደለም ጥሩ ተደርጎ የተሳሉ ገጸ ባህሪያትንም እናያለን። ስለ አእምሮ ህመምም የምናውቀው ውስን መሆኑም ሊሆን ይችላል። እንደው በጠቅላላ ስታይ ከዚህ አንጻር አንተ ገውም ገነኛ እኛንን እነሱ የሚል ራሳችንን የምንሞግትበት አይነት ዝች ወስናለ። አሁንም ታሪኩን ከአንባቢዎች ሳንቀማ ዋና ምስለውን ነገር በዚህ ጋር ለማምጣት ሞክር ከሆን አጫፍን።
ይሄ ነገር እውነት እንደው ትዝ ከሚለኝ ከጽሁፍ ውስጥ አንድ ሁለት ስላንሳና የሆነ ቦታ ላይ ምን ይላል፣ ለመጀመሪያ ጊዜ ያዩት ሰዎች አስነውለታል ይላል። ቀጥለው ደጋግበው ያዩ ሰዎች በቃ በእብድነቱ ትንሽ ተሰምቷቸዋል እና ተደነጋጥተዋል። ይሄ ሰው የቤት እንደዚህ ሊሆን ቻለ ራሳቸውን መመርመር ጀምረዋል። ግን ከዛ በላይ ደግሞ አመታት ያዩ ሰዎች ራሳቸውን መፈተን ጀምረዋል። በእብድነት ውስጥ የሆኑ ቁም ነገሮች ሲያረግ ይታያቸዋል እና ይሄ እብድ ብለን እኛ የሰየምነው ሰው እዚህ ቁም ነገሮች ሲያረግ እኛ እብድ ተብለን ያልተሰየምነው ሰዎች ምን እያረግን ነው የሚል ራስን የሚጠይቅ አይነት ነው። እና እንግዲህ አሁንም ትንሽ ውስጡ አንድ ደራሲ ያለው ነገር ሰምቼ ነበር። የደራሲውን ስም አላስታውሰም። ልቦለድ ይሸኛል እንጂ አያደርስም የሚል ነገር ጽፎ ነበረ። እኔም በዚህ ያሰብኩት ምንድን ነው ከዚህ ትንሽ አሻሽየው መሸኘት ብቻ ሳይሆን ትንሽ ስንቅ አስይዤ ነው የምሸኘው አንባቢውን። ከስንቋ ላይ የቆነጠረ የኔን ሀሳብ ይመለከታል። ግን በኋላ መጨረሻው ምንድን ነው ራሱ አንባቢው ራሱ በሀሳቡ ይደርስበታል ብዬ ነው የማስበው። እና አብዱም ብዙ ታሪኩን ላለመናገር እንደዚ አይነት ጥያቄ የሚያነሳ ነው ብዬ አስባለሁ።
እንዳልከው አንዳች ኮርኳሪ ስሜት በአንባቢው ላይ ማሳደር የቻለ ጽሁፍ ታሪኩ በተደራሲው በአንባቢው ቦና እንዲቀጥል ነው ትልቁ ምኞትም። እና ያን ያህል እንዲያስቡ ካደረገ ደራሲው ተሳክቶልኛል ማለት አለበት። አንባቢዎች የሚሰጡን ምላሽ ወደፊት እንነጋገርበታለን። መጽሐፉ ገና ብቅ ማለቷ ነው። በመግቢያው ጠቆም እንዳደረግኩት ለአንተ የአማርኛ ድርሰት አዲስ መሆኑ ነው። ጓደኞቹ በዛ መልኩ ተለየ አግራሞት ጻፍከው። በእርግጥ አሁን ነው ረጅም ጊዜ የወሰደ ነው ሌላ ሰው የጻፈው ነው ድረስ ሄደው ውዝግብ የመጣው። እንዲያውም ግሩም መጽሐፎች እንግሊዝኛ የጻፍክ ስለሆንክ ልቦለድም ባይሆኑ ለስነ ጽሁፍ ሩቅ አልነበርክም። ነገር ግን ለአማርኛ ስነ ጽሁፍ ሩቅ ነህ በሚል ነው ሁለተኛ ደረጃ ተማሪ ባልነበት እድሜ በልጅነት ነው ወደዚህ ወደ ዩኒቨርሲቲ የመጣሁት። የአማርኛ ስነ ጽሁፎች ጋርም ሊኖርህ የሚችለው አጋጣሚ ውሱንነት ጭምር ይመስላል እነኚህን አይነት ጥያቄዎች እንዲነሱ ያደረገው። ነገር ግን ቅድም እንደነገርከን በስድስት ሳምንት ውስጥ ነው ነባር ደራሲያን እንኳን ከሚወስድባቸው ጊዜ በጣም በፈጠነ መልኩ ነው አንዱን ከሌላው አከታትለ ያመጣውና ያን ጨዋታ እንዲራዘም ብዙ አንዱ ከሌላ ይጣፈለ ያነበበ እየተቀረጹ ሲተወያዩ ነበረውን የመከታተል ድል ነበረኝና እስኪ ስለሱ ንገረን። እንዴት በዛ ፍጥነት ሊሆን ቻለ? አንዴ ከተጀመረ በኋላ ነው ዝምሎች ግላስ ታሪኮች ይፈልሱ ጀመረ?
አንተ እንግዲህ ያው በጣም ለሬዲዮ እንደሚስማማ አርገ ነው የጓደኞቼን ሐሳብና አለማመን ያቀረብከው። ከዛም ጠንከር ጠንከር ያለው ቃላቶች ተጠቅሞ ነው እነሱ ውሸታም መሆኔን የነገሩኝ። እውነት ነው የመጀመሪያዋ ጽሁፍ ልቃቄ ክብትባነ ልቃቄትን ጽፌ ግሩፕ ውስጥ ክበብ ውስጥ አሳስነባቸው። መጀመሪያ ምንም የደረሰኝ ነገር የለም። ያው በሀሳቤ እኔ አይ ጠልተውታል ምናምን ብዬ ዝም አልኩ። ለካ እነሱ ራሳቸው ውስጣቸውን እያብላሉ እውነት ነው ውሸት ነው ምናምን የሚለውን ነገር ለመመለስ ነበረ። ከዛ ያው እነዚህ የጥያቄና የአስተያየት ሩምታዎች ወረዱ። አንዳንዶቹ አንድ አይደለም እውነተኛውን ጸሐፊ ንገረን ምናምን የሚሉ ነገሮች መጡ። ከዛ እንግዲህ እነሱንም ለማሳመን ይሁን ምን ይሁን አላውቅም በተከታታይ አንዱ ለሶስት አራት የሚሆኑ ጽፌ አቀረብኩኝ። ከዛ ያው እኔነቴን አረጋገጥኩኝ። አንዳንዴ እንደውም ቪዲዮ ሁሉ ለማየት ፈልገው ነበር ስጽፍ በተለይ ብቻ በአጠቃላይ ተረጋግጧል። አሁን ከ11 ጽሁፎች በኋላ ያው ምንም መካድ የማይችሉት ነገር ነው። እንዳልከው ጽሁፎቹ የተጻፉት በስድስት ሳምንት ውስጥ ነው። ጁላይ ግማሽ አካባቢ ተጀምሮ ኦገስት መጨረሻ አካባቢ ነው ያለቀው። እንግዲህ ፍጥነት የሚለውን ነገር አንደኛ የመጀመሪያ ስለሆነ ፍጥነት መኖሩንም አሁን ስሰማ ነው የማውቀው እንጂ መፍጠኑንም መቀዝቀዙንም ያን ጊዜ ስጽፈው የማውቀው ነገር አልነበረም። ስለዚህ እሱ እንግዲህ ረድቶኛል። እንግዲህ በፍጥነት መጽሐፍ ከሌለብኝ ወደፊት ስጽፍ ትንሽ ዘግየት ታሪኬ መጽሐፉ እሞክራለሁ።
ያንተ ልምድ ይጨምራል። አባቢውም ከአንተም የሚጠብቁት እንዲሁም ከፍ እያለ ይሄዳል። የአማርኛ የመጀመሪያ ሆኖ ነው የሚያየ ነው እሱ ባለው በልቃቂትና ሌሎችም ወጎች እያመጣቸው ታሪኮች ከጉዞው ጋር የተያያዙ ቢሆኑ ጉዞውን የሚመለከት አሁን በጣም ቁልቶ የምናየው ድርሰት አለ። ኩናም ፍለጋ የሚለው ወደ ደቡብ ኢትዮጵያ ይወስደናል። በጣም ለየት ያለ አኗኗር ዘይቤ የሚከተሉ ኢትዮጵያውያን ባህል ያስገኛል። ነገር ግን በጥልቀት ነው ያየኸው። ባጭር ልቦለድ በዛ በሚባል ደረጃ ኩናን ላይ ብዙ ጊዜ የሰራህ መሆኑን ያስታውቃል። ማስታወሻ ትይዝ ነበር? ያኗኗር ዘይቤያቸውን፣ ባህል ውስጥ የሚደረጉ ነገሮችን፣ ምክንያቶችን፣ የሁለት ዓለም ሰዎችን ወይም ገጸ ባህሪያትን አንድ ቦታ በምታመጣበት በዛ ታሪክ ውስጥ ዘመናዊው ዓለም የሚፈጥረውን ውጥረት ከዚህ ከዩናይት ስቴትስ የልጅ ገጸ ባህሪ እዛ በጣም ተፈጥሯዊ ስለሆነ ሁኔታ ውስጥ ስትመስል እናያለን። አሁንም ታሪክን ላለመቀማት የአንባቢዎችን እድል አለመውሰድ ወደ ዋናው ሀሳብ ልውሰድህም በጣም በርካታ ባህሎች ናቸው አንድ ቦታ በሚመስል ከመንደር የተለያዩ ነገሮችን እናያለን። ሰዎቹም አኗኗራቸውም ዘይቤውም በባህል ውስጥ የሚታወቁትም መሰረቶች በጣም ሰፊ ናቸው። በጉዞህ ወቅት ማስታወሻዎችን ትይዝ ነበር? ለቀደሙት መጽሐፍት የመጽሐፍቱ ጠባይ ነው እና ጥናት ይደረጋል። ልቦለድም ጥናት መሰረቶች ይደረጋሉ። ግን በዚህ ደረጃ ያደረግከውን ኩናን ፍለጋ ላይ ጎልቶ ምናየው ይመስላል? ስለሱ ደግሞ ንገረን።
ኩናን ፍለጋ እውነትህን ነው፣ በደቡብ አካባቢ ያሉትን ማህበረሰቦችን ባህላቸውን የሚያሳይ ጽሁፍ ነው። ግን ጽሁፉ እንደ ሪሰርች ወይም ደግሞ እንደ ታሪካዊ መጽሐፍ ለካልቸሩ ብቻ ሳይሆን እንደ ልቦለድ ነው የተጻፈው። ያው ከዚህ ሀገር ከአሜሪካ ውስጥ የሄደች ልጅ ያየችው ከተፈጥሮ ጋር ተሳስሮ የመኖር አኗኗር ነጻነት ምን ያህል እንዳስቀናት እና ምን ያህል እንደወደደችው በማሳየት በዛ ውስጥ አሳልፌ ነው እንግዲህ ባህሉንም ለማሳየት የሞከርኩት። ማስታወሻ ይዛሃል የሚለው ያው እንግዲህ ለነዛ ለመጀመሪያ መጽሐፎች የሚሆን ቪዲዮም ማንሳት ፎቶም አንዳንድ ጊዜ መጻጻፍ አለ። ከዛ በላይ ግን የረዳኝ ነገር ምንድን ነው፣ በጉዞ ላይ ከምታገኛቸው ነገሮች አንዱ ጓደኞች ናቸው። በየቦታ ጓደኛ ታፈራለህ። ደቡብ ውስጥም የበና ተወላጅ ቱሪዝም ካምፓኒ ራሷን ከፍታ የምትሰራ ጋዲ የሚል ካራክተር አለ። አሁን እንትን ውስጥ ገጸ ባህሪ ያለ ኩናን ፍለጋ ውስጥ በሷ የተሰየመ ገጸ ባህሪ ነው። እነዚህ ጓደኞች አንተ መጽሐፍ በምትጀምርበት ጊዜ እና አንዳንድ ነገር ሲጎል አንዳንድ ነገር ስታስብ እነሱንም መጠየቅ ትችላለህ። ፎቶዎችን ታያለህ፣ ቪዲዮዎችን ታያለህ። ከዛ በኋላ ግን ትልቁና ዋናው ምንድን ያየኸው የሚለውን ራስህን መጠየቅ ነው። ከዚህም በፊት ብያለሁ ሌላ መድረኮች ላይ፣ እዛ አካባቢ ብዙ የሚደረጉ ባህሎች አሉ። ለምሳሌ ቡል ጃምፒንግ፣ ቫንጋዲ ምናምን እየተባለ በዘፈንም በሌሎች መጽሐፍም ሰጥተናቸዋል። ግን እንዴት ነው ጠልቀን ለማወቅ ፍላጎቱ ነበረው ነው? እኔ መጀመሪያ የሄድኩ ጊዜ ለፎቶ ብቻ ነው። በቃ ያው ፎቶ አንስቼ ሁኔታውን አይቼ ተመለስኩ። ሁለቴ ሶስቴ ተመላልሼ ስሄድ ባህሉ ለካ ከምታየው አንስም ሆነ ቫንጋሊም ሆነ ቡል ጃምፒንግ ከዛ ባሻገር ትልቅ ጥልቅ የሆነ ሚኒንግ ያለው ባህል።
ልቃቂትና ሌሎችም ወጎች ከአጫጭር ልቦለድ ታሪኮች ደራሲው ስባለው መዓዛ ጋር ያደረግነውን ቆይታ ነበር አድማጮች የተከታተላችሁ። ስባለውን ለቆይታው ለጊዜው አመሰግናለሁ። እንደ ወትሮው ሁሉ ቀሪ ወጋችንን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። አሁን ግን እንግዳይን ስባለው መዓዛ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።